ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
እንግዲህ ስና ምክንዩ ብለን ስንል አሁን የታዋቂው የግዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የሳቸውን መጽሐፍ ላይ ነው ያገኘሁት። ስና መከንዩ የሚለውን ነገር መከነያ የሚለውን የግዝ ቃል ነው እሳቸው የተጠቀሙት። መከነያ ከሚለው ዘር አንቀጽ ነው የሚወጣው። መከነየ ማለት ደግሞ ምክንያት አቀረበ፣ ማስረጃ ሰጠ ማለት ነው።
ዶክተር ተስፋዬ ሮበሌ ይባላሉ። ስና መክንዮ የምግት አደረጃጀት አገማገምና አሰናዘር በሚል ርዕስ በቅርቡ ስለንባባ በቁት መጽሐፋቸው መነሻነት ሙግት ወይም ክርክር ሐሳብን ማጥራት ምክንያታዊ ምዘናና ድምዳሜዎቹ ስለ እውነትና ስለ መጠየቅ እንወያያለን።
በተሻለ መንገድ እየተንቀሳቀሰ ያየሁት እኔ ይሄ የፐብሊክ አርት የሚባለው ዘርፍ ነው። ይሄ እንግዲህ በየሰፈር በየቦታዎች ህዝብ የሚገናኝበት ወይ ህዝብ የሚያልፍበት ቦታዎች ላይ የሚሰሩ የስዕል ዝግጅቶች።
በዋሽንግተን ዲሲ መንግስት አርትስ ኤንድ ሂማኒቲስ ኮሚሽን ተጠባባቂ ስራ አስፈጻሚ ዲሬክተር ዶክተር ሄራን ሰረቀ ብርሃን ናቸው። ኮቪድ-19 የጥበብ ቤቶችን በሮች ገርበብ ባደረገባቸው በእነኚህ ያልተለመዱ ወራት የጥበብና የጥበበኞቹ ዕጣ ምን ነበር? ስራቸውን ጨምረን መልከት እናደርጋለን። የአዲስ አበባው ንጉሴ አክሊሉም መስኮቱ ሲከፈት የኮቪድ ሰሞናት ትዝብቱን የባለሳምንት ገጣሚውን ጨምሮ ብቅ ይላል። ለመሆኑ እንዲህ ምስቀልቅል ባልተለየው በዚህ ቅጽበት ምን ይናፍቆታል ቢባሉ ምን ይመልሱ ይሆን? እያሰቡ ይቆዩን። እሁድ ጥቅምት 15 2013 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እንደምን ሰነበታችሁ? ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የሰዓቱን የዓለም ዜና የማሰማችሁ ሶሎሞን አባተ ነኝ። ግብፅ ታላቁ ህዳሴ ግድብን እንድታፈርስ መምከራቸውንና እርምጃውን እንደሚያበረታቱም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መናገራቸውን ተከትሎ ከተለያዩ አካባቢዎች የተቃውሞ ድምፆች እየተሰሙ ነው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ባወጣው መግለጫ ኢትዮጵያ በፈጣሪዋ ታምና በህዝቡ አንድነትና በጽናት የቆመች አገር ናት። ጥቂት ሰጥተው ብዙ ሊያዝዟት በሚሞክሩ ተማምና አታውቅም። ሕይወታቸውን ሰጥተው ሊታዘዟት በተዘጋጁ ልጆቿ እንጂ ብሏል። መግለጫው አክሎም ህዳሴ ግድብ የኢትዮጵያ ግድብ ነው። ኢትዮጵያውያን አሰቡት፣ ኢትዮጵያውያን ጀመሩት፣ ኢትዮጵያውያን ገነቡት፣ ኢትዮጵያውያን ይጨርሱታል፣ አይቀሬ ነው ብሏል። ኢትዮጵያውያን በአንድነት እንዲቆሙ የተጣራው የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በምንምና በማንም ካሰብነው መንገድ አንቀርም፣ ሁላችንም በየቦታችን 24 ሰዓት ለኢትዮጵያ እንቆም ብሏል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ከሱዳንና ከእስራኤል መሪዎች ጋር በስልክ በተነጋገሩበት ወቅት ህዳሴ ግድብን አስመልክቶ በሰጡት አስተያየት ላይ አዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ማብራሪያ እንዲሰጧቸው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ትናንት ቢሮቸው ጠርተው ያነጋገሯቸው መሆኑን የሚኒስቴር መስሪያ ቤቱ አስታውቋል። ግድቡን በተመለከተ በፕሬዝደንቱ የተሰጠው አስተያየት አሳሳች መሆኑን አቶ ገዱ አመልክተው የአባይን ውሃ ፍሰት እንደማያቆም ተናግረዋል። በተቀማጭ የዩናይትድ ስቴትስ ፕሬዝደንት በኢትዮጵያና በግብጽ መካከል ጦርነትን ማነሳሳት አንድም የሁለቱን ሀገሮች የኢትዮጵያና የዩናይትድ ስቴትስን የኖረና ስትራቴጂካዊ ግንኙነት አያንጸባርቅም፣ አንድም የሀገሮች ግንኙነቶች የሚገዙበትን ዓለም አቀፍ ሕግ የሚጻረር ነው ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ኢትዮጵያ በሉዓላዊነቷ ላይ ለሚሰነዘሩ ዛቻዎች ጨርሶ እንደማትንበረከክና በአፍሪካ ህብረት ማዕቀፍ መሰረት በሶስቱ ሀገሮች መካከለ እየተካሄደ ባለው ድርድር ለመቀጠል ቁርጠኛ መሆኗን ለአሜሪካው አምባሳደር ያረጋገጡላቸው መሆኑን የውጭ ጉዳይ መስሪያ ቤቱ መረጃ አመልክቷል። ይህ በእንዲህ እንዳለ የአውሮፓ ህብረት ከፍተኛ ተጠሪ የሆኑት ዮሴፕ ቦሬል ትናንት ባወጡት መግለጫ በአባይ ተፋሰስ ውስጥ የሚኖሩ ከ250 ሚሊዮን በላይ ሰዎች በህዳሴ ግድብ አሞላል ላይ በድርድር ይደረስበታል ተብሎ እየተጠበቀ ካለው ስምምነት ተጠቃሚ ለመሆን ዝግጁ መሆናቸውንና በውሃ ደህንነት፣ በመስኖ፣ በግብርና ምርትና የኤሌክትሪክ ኃይል በማመንጨት የመዋዕለ ንዋይ ፍሰት እየጠበቁ መሆናቸውን አመልክተዋል። ኢትዮጵያ፣ ሱዳንና ግብጽ በውሃ አሞላሉ ላይ ስምምነት ላይ ይደርሳሉ ተብሎ እየተጠበቀ መሆኑን ሚስተር ቦሬል ጠቁመው ይህ ጊዜ ውጥረትን ለማባባስ ሳይሆን ለተግባር የተመቸ ነው ብለዋል። በአውሮፓ ህብረት የውጭ ተግባር አገልግሎት ዌብሳይት ላይ የወጣው መግለጫ እንደሚጠቁመው ወገኖቹ በድርድር ወደ መፍትሄ እንዲደርሱ የአፍሪካ ህብረት የወቅቱ ሊቀመንበር በሆነችው በደቡብ አፍሪካ የተያዘውን ጥረት የአውሮፓ ህብረት ሙሉ በሙሉ እንደሚደግፈው የህብረቱ ከፍተኛ ተጠሪ ጆሴፕ ቦሬል አመልክተው ድርድሮቹ እንደገና ተጀምረው በተሳካ ሁኔታ እንዲጠናቀቁ ህብረቱ እንደሚጠብቅ አስታውቀዋል። በሌላ በኩል ደግሞ ለፕሬዚደንት ዶናልድ ትራምፕ በቀጥታ በጻፉት ደብዳቤ ጸብ ማነሳሳት አድራጎቶ በእናት ሀገሬ ላይ የእጅ አዙር ጦርነት የመክፈትን ያህል ነው ሲሉ ተቃውሟቸውን በብርቱ ቃላት ያሰሙት የኔቫዳ ግዛት ምክር ቤት አባል አሌክዛንደር አሰፋ ፕሬዚደንቱ አቋማቸውን በድጋሚ እንዲመረምሩ ጠይቀዋል። ዩናይትድ ስቴትስ ሁሉንም ሀገሮች በእኩልነት እንድትመለከትና ሀገሮቹን ወደ ህብረት ማምጣት ላይ እንድታተኩር አሳስበዋል። ሌሎችም በርካታ አስተያየቶች ከፖለቲከኞች፣ ከተቋማትና በተሟጋቾች መሰማት ቀጥለዋል። የፕሬዝደንት ትራምፕን የከትናንት በስቲያ አስተያየት አስመልክቶ ከዋይት ሀውስና ከውጭ ጉዳይ መስሪያ ቤቱ እንዲሁም ከሌሎች የዩናይትድ ስቴትስ መንግስትና በአባይ ጉዳይ ውስጥ ካሉ ወገኖች ተጨማሪ ማብራሪያዎችንና አስተያየቶችን ለማግኘትና ለአድማጮች ለማድረስ እንጥራለን። ከአሜሪካ ድምፅ የሚተላለፍላችሁን የእሁድ ምሽት ዜና ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ ጠቅላይ ሚኒስትር አብይ አህመድ በበረሃ አንበጣ ጉዳት የደረሰበትን የደቡብ ወሎን ወረባቦ ወረዳ ዛሬ ጎብኝተዋል። አርሶ አደሮችን አነጋግረዋል። መስፍን አራጌ ከደሴ ተጨማሪ አለው።
በኢትዮጵያ ብሮድካስቲንግ ኮርፖሬት በቀረበው የጠቅላይ ሚኒስትር አብይ አህመድ አስተያየት አፋርን ጨምሮ በምስራቃዊ የአማራ አካባቢዎች 2.2 ሚሊዮን ሄክታር መሬት የዳሰሳ ጥናት ተደርጓል። ከዚህ ውስጥ 700 ሺህ ሄክታር የእርሻ መሬት ጉዳት ደርሶበታል። እስካሁን ባለው የመከላከል ሂደት 79% የበረሃ አንበጣውን መቆጣጠር መቻሉን ነው ጠቅላይ ሚኒስትሩ ያስታወቁት።
ማህበረሰብና የመንግስት ቅንጅት ለመከላከል የተደረገው ጥረት እጅግ ተስፋ ሰጪ ነው። ለሚቀጥለውም ጊዜ እንደዚህ አይነት ጥቃት ሊያጋጥም ስለሚችል ጠንከር ያለ ስራ መስራት ያስፈልጋል። በድምሩ አሁን ወደ 79% ገደማ ያለውን ኮንትሮል ተደርጓል። አርሶ አደሩ ከመንግስት ጋር በመሬትም በአየርም ባለ የመከላከል ስራ የተሳካ ስራ ተሰርቷል። ግን ወደ 21% ገደማ አሁንም ዋናው መንጋ ሳይሆን መንጋው እየተከፈለ ሸለቆ ውስጥ እየገባ መለሰኛ ጥቃቶች እያካሄደ ይገኛል። ይህ አርሶ አደሩ ተቀናጅቶ ማታ ካደረ በኋላ በተኛበት ከደረስ ሊበራ አይችልም አንበጣ። እሱን ባለበት የማጥቃት ስራ በመኪና በመሬት እየተጓዙ ኬሚካል መርጨት፣ በምድርና በመኪና የማይቻውን ደግሞ በአውሮፕላን
አቅም በፈቀደ የጉዳቱን ሰለባዎች ለመርዳት መንግስት አስፈላጊውን ሁሉ ያደርጋል ብለዋል።
በአንድ በኩል አንበጣ መከላከል፣ በሌላ በኩል ደግሞ የተጎዳውን ማህበረሰብ ማገዝ የዘንድሮ ስራ ይሆናል። አሁን የሚያስፈልገው ምንድን ነው ማድረግ የምንችለው የሚለውን በአካል ቀርበን በማየት እነሱን በማነጋገር መፍትሄ ለማበጀት ነው። ከዚህ አንጻር በጣም ጠቃሚ ግብዓት አግኝተናል። ምን ማድረግ እንዳለብንም ግንዛቤ ወስደናል። በተቀናጀ መንገድ ህዝባችን ከዚህ መከራ ከዚህ ጣጣ የሚያልፍበትን መንገድ መንግስት አቅም በፈቀደ መጠን ያመቻቻል።
የአንበጣው ክስተት በተወሰኑ አካባቢዎች ላይ ያስከተለው ጉዳት የከፋ ቢሆንም እንደ ሀገር በምርታማነት ላይ የሚያሳድረው ተጽዕኖ 5% እንደማይበልጥ ጠቅላይ ሚኒስትሩ ከኢቢሲ ጋር በነበራቸው ቆይታ አስረድተዋል።
ዘንድሮ ከ35 ሚሊዮን ኩንታል በላይ ትርፍ ምርት የማምረት እቅድ አለን። ከዛ አንጻር ጉዳቱ በሀገር ደረጃ ሲታይ በምርትና ምርታማነት ላይ የሚያደርሰው ጥቃት ውስንነት አለው። ነገር ግን የተጠቃውን ቀበሌ ማየት ነው። አሁን እቺን ቀበሌ ብንወስድ ሌላ ቦታ የተመረተው ምርት ሳይሆን እቺ ቀበሌ ድጋፍ ያስፈልጋታል፣ ጥቃቱ ከፍተኛ ስለሆነ። እንደ ሀገር ሲታይ ግን ዘንድሮም የተሻለ ምርት በብዙ ሚሊዮን ኩንታል እንደምናገኝ ነው የሚጠበቀው።
በሌላ በኩል 2.1 ቢሊዮን ብር በጀት የተቆረጠለት የሀይቅ ቢስቲ ማጨፍራ የአስፋልት ስራ ጠቅላይ ሚኒስትሩ አስጀምረዋል። 74 ኪሎ ሜትር ርዝመት ያለው የመንገድ ስራ ፕሮጀክት በ4 ዓመት ውስጥ ይጠናቀቃል ተብሏል። የአማራ ክልልን ከአፋር የሚያገናኘው መንገድ በተለይ የንግድ እንቅስቃሴ ሲሆን በማሳለጥ የአርሶ አደሩን ተጠቃሚነት ያረጋግጣል ተብሎለታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስከ ትናንት 1419 ደርሷል። ለቫይረሱ ከተጋለጠው 92858 ሰው አሁን ታማሚ የሆነው ወይም ቫይረሱ በንቃት ያለበት ሰው ቁጥር 44595 መሆኑንና 309 ሰዎች በጽኑ ህመም ላይ መሆናቸውን የጤና ሚኒስቴር ትናንት ባወጣው መግለጫ አሳውቋል። ትናንት ብቻ 19 ሰው በኮቪድ-19 ምክንያት መሞቱንና 629 ሰው ለኮሮና ቫይረስ መጋለጡንም የሚኒስቴሩ መግለጫ ያሳያል። በሌላ በኩል የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ጽህፈት ቤት ኃላፊ ማርክ ሾርት በኮሮና ቫይረስ መያዛቸውና አሁን ተነጥለው እንደሚገኙ አንድ የዋይት ሃውስ ቤተ መንግስት ቃል አቀባይ አስታውቋል። በዛሬው ዕለት በዩናይትድ ስቴትስ የኮሮና ቫይረስ ተጋላጭ ቁጥር ከ8,500,000 መብለጡንና በኮቪድ-19 ምክንያት የሞተው ሰው ከ224,000 በላይ መሆኑን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። አሜሪካውያን ሁሉ የአፍና የአፍንጫ መሸፈኛ የማያደርጉ ከሆነ እስከፊታችን የካቲት የሚሞተው ሰው ቁጥር ከግማሽ ሚሊየን ሊበልጥ እንደሚችል የዋሽንግተን ዩኒቨርሲቲ የጤና ቀመርና ምዘና ኢንስቲትዩት አስጠንቅቋል። በዓለም ዙሪያ ለኮሮና ቫይረስ ከተጋለጠው ከ42 ሚሊዮን በላይ የሚሆን ሰው ከ1 ሚሊዮን 100 ሺህ በላይ ሰው በኮቪድ-19 ምክንያት ባለፉት 9 ወራት ውስጥ ሞቷል። ለመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የቀሩት 9 ቀናት ብቻ ሲሆኑ ሁለቱም እጩዎችና ምክትሎቻቸው ዛሬ በተለያዩ ግዛቶች ውስጥ የተጠናከሩ ቅስቀሳዎችን እያደረጉ ናቸው። ፕሬዝደንት ዶናልድ ትራምፕ በሰሜን ምስራቆቹ ኒው ሃምፕሻየርና ሜን ግዛቶች እየቀሰቀሱ ነው። ትራምፕ ባለፈው ምርጫ ተፎካካሪያቸው በነበሩት ሂለሪ ክሊንተን በጠባብ ልዩነት የተበለጡባት ግዛት ነች ኒው ሃምፕሻየር። በአሁኑ የምርጫ ወቅት ግዛቲቱ ውስጥ በተሰበሰበው የህዝብ አስተያየት ስሌት ዲሞክራቲኩ እጩ ጆ ባይደን ፕሬዚደንቱን በ11% ልዩነት እየመሯቸው መሆኑ ተነግሯል። ጆ ባይደን ዛሬ ድምጼን እሰጣለሁ በሚል ኮንሰርት ላይ በርቀት ንግግር እንደሚያደርጉ ተገልጿል። የአሁኑ ምክትል ፕሬዚደንት ማይክ ፔንስ ዛሬ ሰሜን ካሮላይናዋ ኪንግስተን ውስጥ የሚናገሩ ሲሆን የባይደን እጩ ምክትል የካሊፎርኒያዋ ሴናተር ካማላ ሃሪስ ደግሞ ሚሽጋን ግዛት ውስጥ በተለያዩ ከተሞች እየቀሰቀሱ ናቸው። በአጠቃላዩ የመራጭ አስተያየት ቀመር አማካይ ባይደን ትራምፕን በ8ና በ900ኛ ነጥቦች እየመሯቸው ቢሆንም በዩናይትድ ስቴትስ የምርጫ ዲሞክራሲ አሸናፊ የሚወሰነው በአጠቃላይ መራጭ ድምጽ ብልጫ ሳይሆን ተፎካካሪዎቹ ከየግዛቲቱ በሚያገኙአቸው የልዑካን ድምጾች ድምር በመሆኑ ነው። የግዛቶቹ ቅስቀሳዎች እንዲህ ተጠናክረው ያሉት የደቡብ ኮሪያው ግዙፍ ዓለም አቀፍ የቴክኖሎጂ ኩባንያ ሳምሰንግ ሊቀመንበር ሊ ኩን ሂ ዛሬ አረፉ። ግንቦት 2006 ዓመተ ምህረት ባጋጠማቸው የልብ መታወክ ምክንያት ላለፉት 6 ዓመታት ያህል ሕክምና ላይ የቆዩት ሊ ኩን ሂ ዛሬ ያረፉት በ74 ዓመት እድሜያቸው ነው። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ክቡራትና ክቡራን ወደ አሉላ ልመልሳችሁ።
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ጥቅምት 15 2013 ዓ ም የራዲዮ መጽሔት ጀመረ። አሁን በመጽሔት ወግ መሠረት ሳምንቷን ምርጥ ግጥም እናስቀድም። ህልፈተ ዓለም ደረሰ ይሉናል ዓለም ማለፊያዋ። ዋ የሰው ነገር ዋ! ጊዜ መቼ ገና መቼ ደረሰና ሰው ነው በገዛ እጁ የራሱ መፍረሻ ሌላ ነገር ሲሻ አይበቃኝም ብሎ ሲሰሰት ሲሻማ የሌሎችን ዓለም ሲናጠቅ ሲቃማ ይፈጥራል ጦርነት ይጠዛጠዛሉ ዓለማት ከዓለማት ከመሬት ጨረቃ ከጨረቃ መሬት የአቶሚክ ርችት ይላካል ይመጣል የከዋክብት መስመር ጉዟቸው ይናጋል እየተፋለሱ አንዱ ኮከብ ካንዱ አለማት ሲፈርሱ አለማት ሲናዱ እልፊት የሚመጣው ወዮ ያን ጊዜ ነው። ህልፈተ ዓለም በሚል ርዕስ ሰዓሊና ገጣሚ ገብረ ክርስቶስ ደስታ በጻፋትና የሳምንቷ ምርጥ ባደረግናት ግጥም የዛሬ ጥቅምት 15 2013 ዓ.ም ዝግጅታችንን ጀምረናል። መንገድ ስጡኝ ሰፊ በሚል ርዕስ በ1998 ዓ.ም የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናትና ምርምር ኢንስቲትዩት ካሳተመው የግጥም መድብል ነው ያገኘናት። ቀደም ብለን በመግቢያችን ያስተዋወቅናቸው እንግዳችን ዶክተር ሄራን ሰረቀ ብርሃን ናቸው አዘጋጇ። አድማጮች አሁን በተከታዩ ሰልፍ ለምሽት ወደ ተሰናዱ ፈቆች እንንደርደር። ደርዝ ያለው ወግ ማውጋት ወይም መስማት የሚያምረው ነሃል ካንጀት ጠብ የሚል ሁነኛ መከራከሪያ የሚቀርብበት ሙግትም ያንኑ ያህል ቀልብ ይገዛል። ስነ አመክንዮ የሙግት አደረጃጀት አገማገምና አሰናዘር
አመክንዩ ማለት ምን ማለት ነው? ከእንደገና ደግሞ ምን ማለትስ አይደለም ብለን ደግሞ ብንጠይቅ አንዱን ጥያቄ በአውንታዊና ባሉታዊ ብናገላብጠው አሉታዊውን ልጀምር። ምን ማለት አይደለም አሁን ለምሳሌ የሚለውን ነገር አንዳንድ ሰዎች ሙግት ወይንም ስናመክንዩ ሲባል እንደ ጭቅጭቅ ይመስላቸዋል። ንትርክ እና እንደዛ ነገር አይደለም። ይሄ እንደውም በትልልቅ የትምህርት ተቋማትም ውስጥም ትምህርት ይሰጣል። ለምሳሌ በድራማ በሌክቸር መንገድ ይሰጣል፣ በውይይት ይሰጣል፣ በጥያቄና መልስ ይሰጣል። ልክ እንደዛ በሙግትም ይሰጣል ማለት ነው። የራሱ አካሄድ ወይንም ደግሞ ቦይ ተቀይሶለት ተላያ አቋም ያላቸው ሰዎች ተላያ ሪዮት ዓለም የሚከተሉ ሰዎች እንዲከራከሩ ይደረጋል እና አድማጩ ደግሞ ነገሩን ግራና ቀኝ በደንብ አርጎ እንዲያይ እድል ይሰጣዋል ማለት ነው። ስለዚህ እንግዲህ ሎጂክ ስንል ወይንም ስናመክንዮ ስንል ጭቅጭቅ ማለት ንትርክ ማለት እንዳልሆነ መታወቅ አለበት ብየላለሁ። ሌላው ደግሞ ምንድነው አንዳንድ ሰዎች ምን ይላሉ ስናመክንዮ ባብዛኛው ስሜትን ይገላል ወደ ዑነት ላይ ብቻ ፎከስ ስለሚያረክ ስሜታዊነትን ያዳፍናል አይነት ነገር የሚሉ ሰዎች አሉ። አዎ ያም ደግሞ ነው ትክክል አይመስለኝም። እንደውም እንግዲህ በፍልስፍናው ዓለም የፍልስፍና አንዱ ሎጂክ የሚባለው ፍልስፍና እንግዲህ ሁለት ትልልቅ ክፍሎች አሉት። አንደኛው ሜታፊዚክስ ይባላል ለኛ ሌላው ኢፒስቴሞሎጂ ይባላል። ስለ ስነ ዕውቀት የሚተነትን የሚያጠና ክፍል አለ። ከእንደገና ስለ ኑባሬ ወይንም ስለ ሜታፊዚክስ ስለምንለው ነገር የሚያጠና ክፍል አለ እና ሁለቱም ግን የሚሰሩት ግን ሎጂክ ግን የጀርባ አጥንቱ ነው ማለት ነው። ሜታፊዚክሱንም ኢፒስቴሞሎጂውንም ወይንም ስነ ዕውቀቱንም ስለ ኑባሬ የምናጠናውንም ነገር የምናጠናበት ሎጂክን ተከትለን የምናጠናበት ነገር ነው እና እንግዲህ ጥንት ግሪካውያን ሎጂክን እንትን ሲሉ እንደውም የንግግር ሬቶሪክ የሚባል ነገር ነበራቸው እና በንግግር በሚጠናበት ጊዜ ሬቶሪክ በሚካሄድበት ጊዜ ሶስት አንጎ አለ ወይንም አጽቅል እንለው እንችላለን በግዕዝ ምናልባት ትክክል ከሆነ። ለምሳሌ ኤቶስ አለ፣ ፓቶስ አለ፣ ሎጎስ የሚባል ነገር አለ ይላሉ እና ኤቶስ የሚሉት ነገር የተናጋሪው ታማኒነቱ ሰውየው ታማኒ ሲሆን ነው ልንሰማው የምንችለው አለ አይደለም። ሊደመጥ የሚገባው ነው ወይ? በርዕሰ ጉዳዩ ላይ እውቀት አለው ወይ? ስነ ምግባሩ ጥሩ ነው ወይ? ዋሾ አይደለም ወይ? የሚለውን ነገር እሱን የምናይበት ነገር ነው። አንዳንድ ጊዜ አንዳንድ ነገር ሰዎች ልናደምጣቸው ማንፈልጋቸው ሰዎች አሉ። ምን ማለት ነው? ኤቶሱን አጥቷል ማለት ነው። ያ ሰው ለእኛ እንደ ክሬደንሻል አይደል ወይንም ደግሞ ሪላያብል ታማኒ ሰው አይደለም ማለት ነው። ሌላው ፓቶስ የምንለው ነገር ነው። ፓቶስ የምንለው በቃላት አመራረጥ፣ የአረፍተ ነገሩ አሰካክ፣ የእጁን የሚያወራጭበት መንገድ፣ ፊቱን ቅጭም እያደረገ ምናምን ወይ ድምፁን ደግሞ ወደ ላይ ወደ ታች የሚያደረግበት የሚባለው የፓቶስ የሚባለው ነገር ነው እና ፓሽን የሚለው ቃልም የመጣው የእንግሊዝኛው ቃል ከዚህ ግሪክ ቃል ነው እና ፓቶስ ስንል ፓቶስ ያስፈልጋል። ስናመክን ምክንያዊነታችንን ወይንም ደግሞ ሎጂካችንን ስናቀርብ ስሜት ያስፈልጋል። የድምፅም ሆነ የፊትም ሆነ የእጅም ሆነ የተለያየ አካል ውዝዋዜዎችን የምናደርጋቸው ነገሮች ሁሉ ያስፈልጋሉ። ስለዚህ እንግዲህ የጥንት ግሪካውያን ራሱ ሎጂክን ሲፈጥሩት ከፓቶስን ከሎጎስ ጋር አብረው ነው እንግዲህ ኤቶስ፣ ፓቶስ፣ ሎጎስ እያለ ነው። ስለዚህ እንግዲህ ምን ማለት አይደለም የሚለው ነገር አንደኛ ጭቅጭቅ ማለት ንትርክ ማለት አይደለም፣ እንካሰላንቲ አይደለም። ሌላው ደግሞ ምንድነው ስሜትንም የሚገድል ነገር አይደለም ማለት ነው። አንዳንድ ሰዎች ደግሞ ናምክንዩ ወይንም ሙጉት ሆነ ብለን ሰዎችን ለመቀጥቀጥ ወይም ሰዎችን ለማሳጣት ድካማቸውን ለመግለጥ ገበናቸውን ለማጋለጥ እንዲህ የፈለግን የሚመስል ሰዎች አሉ። ያም ትክክል አይደለም። አላማው እሱ አይደለም። አላማው እውነትን ከውሸት እንዴት አድርገን ነው አገናዝበን እንዴት ነው ነቅሰን የምናወጣው አላል አመራምረን እንዴት ነው እውነታውን ቁጭም ልናደርግ የምንችለው የሚለውን ነገር የሚያ ስለዚህ ምን ማለት አይደለም የሚለው ይህንን አህል ካልኩኝ ምን ማለት ነው ደግሞ የሚለውን ነገር እንመልከት። እንግዲህ ስናምክንዩ ብለን ስንል አሁን የታዋቂው የግዕዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የእሳቸውን መጽሐፍ ላይ ነው ያገኘሁት። ስናምክንዩ የሚለውን ነገር መከነያ የሚለውን የግዕዝ ቃል ነው እሳቸው የተጠቀሙት። መከነየ ከሚለው ዘር አንቀጽ ነው የሚወጣው። መከነየ ማለት ደግሞ ምክንያት አቀረበ፣ ማስረጃ ሰጠ ማለት ነው ብለዋል። እና እንግዲህ ሎጂክ እኔ አይደለሁም መጀመሪያ ይህንን ቃል በአማርኛ የተጠቀምኩት። አዎ ማርክሲዝም ሌኒዝም መዝገበ ቃላት ነው መጀመሪያ ይህንን ነገር ለሎጂክ ለሚለው ነገር ስናምክንዩ የሚለውን ቃል የተጠቀመው። እና እንግዲህ ስናምክንዩ ምንድን ነው ማለት ነው? ሁሉም ሰው እንግዲህ ሀሳብ አለው። ሀሳቡን ሙግቶች አሉት፣ ድምዳሜ አለው አይደለም። አንድን ነገር ለማስረዳት አንድን ነገር ትክክል መሆኑን ለማሳወቅ ሲፈልግ የሙግት ነጥቦች ፕሬሚስ የምንለው ነገር አለ፣ ድምዳሜ ደግሞ አለ፣ ኮንክሉዥን የምንለው ነገር አለ። እንግዲህ እነዚህን ይዞ ነው ማለት ነው። ዝም ብዬ ግን ለምሳሌ የሙግት ነጥብ የሌለው ዝም ብዬ ድምዳሜ ብቻ ከሆነ የምናገረው ነገር እሱ ሙግት አይባልም፣ አስተያየት ነው የሚባለው።
ዶክተር ተስፋዬ ሮበሌናቸው የሰማችኋቸው ቀደም ብዬ ያስተዋወቅኩት መጽሐፍ ደራሲ ወደ ሙሉ ወጋችን ልውሰዳችሁ።
መንደርደሪያውን ራሱ በኋላ ላይ የምንመጣባቸውንም ሀሳቦች ገፋ አድርገው ሄደዋል። የክርክርን ባህል ጠቀስ አድርገዋል ዶክተር ተስፋዬ። በማህበረሰባችን ውስጥ እንደ ክርክር ክርክርን ወይም ሙግትን እንደ ጭቅጭቅ የመውሰዱ ዝንባሌ ለትምህርት፣ ለመማር፣ ለሚረዳ ነገር ከሚደረገው የራቀ ማስመሰላችን ምናልባትም አሁን ጎላ ብሎ ከሚታዩ ችግሮቻችን ጋር ተያይዘው የምንመሰክረው ይመስለኛል። ፖለቲከኞች ብቻ አይደሉም በቅጡ ሀሳብን አቅርቦ ከመሞገት ይልቅ ዘለፋና ስድብ፣ ከኛ የተለየ ሀሳብ ያለውን ሰው በሀሳብ ከማሸነፍ ይልቅ ወደ አተካራ ውስጥ የመግባቱ ዝንባሌ ይህንን ነገር በቅጡ ካለማወቅ ጋር ይገናኛልና እስኪ ያዛምዱልኝ። በእርግጥ ባህላችን ደግሞ ቀድሞ ከዚህ ርቆ አይመስለኝም። በዛሬ በመድረክ ላይ እንደ ትርኢት የምንመለከታቸው በላል በልሃን የመሰሉ የቆዩ ልማዶች እንዳሉ እርግጠኛ ባልሆንም በሌሎች ቋንቋ ተናጋሪዎች ወይም ባህሎች ውስጥም የሚዘወተሩ መንገዶች ሊኖሩ ይችላሉ። እኔ አንዱን የማውቀውን ያነሳሁት እና ምንድን ነው ይህን የመሟገቻ ሀሳብ አምጥቶ ያን ሀሳብ በቅጡ ከሚከራከረው ሰው ጋር መሟገት መቻልን ከመፍራት ወይም በሌላ አቅጣጫ ከማየት ጋር ያደረሰው? እንዴትስ ነው ወደ ትክክለኛው መንገድ መመለስ የምንችለው? የእርሶ መጽሐፎች ውስጥ ሀሳቦችን እንመለከታለን።
ይሄ መቼም እንደምታውቀው በጣም ትልቅ ጥናት የሚፈልግ ነገር ይመስለኛል። ለምንድን ነው አሁን የምዕራባውያኑን ባህል ስንመለከት የመጠየቅ ባህል ነው፣ የመመራመር ባህል ነው። እንደው በቃ ጥያቄ መቆሚያ የለውም። አፍንጫ የሚነካ ማለት እንደ ግርግዳ የሚዘጋ አይነት ጥያቄ የለም። ሰዎች ጥያቄ ይጠይቃሉ። እና እንደውም እኔ አንዳንድ ጊዜ ዝም ብለን የተቀበልናቸው ከአሁን በኋላ እነዚህ አይጠየቁም ብለን ያልናቸውን ሁሉ በጥያቄ ውስጥ ይከታሉ። እኛ ጋር ለምንድን ነው ይሄ ነገር የሌለው የሚለው ነገር እኔም ብዙ ጊዜ የምጠይቀው ነገር ነው። እኔ እዚህ ሀገር ከመጣሁ በኋላ በጣም የገረመኝ ነገር በትምህርት ቤት የማየው ነገር ፈረንጆቹ በጣም የመጠየቅ ጠንካራ ባህል አላቸው እና የመሟገት ባህል አላቸው። በጨዋነት የመሟገት ባህል አላቸው። ያንተ ትክክል ነው ወይስ የኔ ትክክል ነው፣ በምንድን ነው የምናውቀው ብለው በጣም በጨዋነት የመከራከር እንትን አላቸው። እኛ ጋር ደግሞ ጥያቄ ካበዛህበት አንድ ሰው እንደ ጠረጠርከው አለ አይደለም፣ አንተ ወስላታ ነህ ወይንም ውሸታም ዋሽ ሆነህ ብለን እንዳልነው አይነት ነገር የሚገምት ሰው አለ። ብዙዎቻችን እንደዛ ነው የምንገምተው። አሁን እኔ ልጆች አሉኝና አንድ ቀን ልጄ ዮናታን የሚባለው ልጄ ምን አለኝ፣ ልቀጣው ፈለግኩኝ እና እንደው በቃ በጣም ተቆጥቼ ተነሳው ማለት ልቀጣው ማለት ነው እና ቀበቶ ይዤ ተነሳው እና ምን አለኝ፣ ቆይ ግን ከመማታት በፊት እንነጋገር ምናምን አለኝ እና በኋላ አይደለም አልኩት እንዴ በቃ ተቆጣው፣ ምንድን ነው የምንነጋገረው ብዬ ተቆጣው። አይ እንናገር የምትመታኝም ከሆነ አለኝ፣ የምትመታኝም ከሆነ እንነጋገር፣ እኔ ግን እኔ ትክክል ነው ብዬ አልልም ያለ የምታደርገው ነገር ምናምን ብሎ ብዙ ሊሟገተኝና ትንሽ በረድኩኝ። በክርክሩ መካከል ትንሽ ስሜቴ እየረገበ መጣ እና እንደዛ አደ እኛ እንግዲህ አስተዳደጋችን እንደዛ አይደለም። እና እኔ ይሄ መቼም ከኔ ከመጽሐፉም አቅም በላይ ይመስለኛል። ይሄ ጥናት በጣም የሚፈልግ ነገር ይመስለኛል። በፖለቲካውም ብትሄድ፣ በሃይማኖቱም ብትሄድ፣ በሳይንሱም፣ በማህበራዊ ሳይንስም በተለያየ ቦታ ላይ ስንመለከት ሰዎች የመደማመጥ በጨዋነት የመከራከር ነገር ብዙ የለም እና ይሄ በጣም በጣም በእውነት ይሄ የባህል ታድሶ ሁሉ ያስፈልገናል ብዬ እላለሁ። በዚህ ነገር ጥናቶች፣ ማስተር ቲሲሶች ቢሰሩ፣ ዶክተራል ዲዘርቴሽኖች ሁሉ ቢጻፉ ትልቅ ርዕሰ ጉዳይ ይመስለኛል።
ጠቀሜታውን ቀረብ አድርገው በመጽሐፉ ይመለከታሉ። አሁንም ጠቀስ አድርገውታል። ለአስተሳሰብ ስምረት፣ የባህል ታድሶ እድገት፣ ይልቁንም ደግሞ በገዛ ቋንቋ ይህን ስና መክንዩን መማር የሚኖረውን ጠቀሜታ በምሳሌ ያስረዳሉ። በሌሎች ሀገሮች በአውሮፓ በመጽሐፉ ይተነትናሉ፣ ተግባራዊነቱ ጋርም ያዛምዳሉ። እስኪ እሱን ገፋ እናድርግ። ምናልባትም ጠቀሜታውን ባጎላን ቁጥር በዚህ ሰዓት የሚከታተሉ አድማጮቻችንም እንዲነጋገሩ እንዲወያዩበት ነው እና ዛሬ በሚያስደነግጥ ሁኔታ ስድብ ቀላል ሆኗል። የተለየ ሀሳብ ያለውን ሰው ወዲያውኑ በሌላ ነገር መፈረጅ ነው። ሀሳቡን የሚያሸንፍ ነገር ቀደም ብለን እንዳነሳ ነው ማሸነፍ አይደለም እና ሰከን ብሎ በሀሳብ ማሸነፍ አማራጭ መሆኑን ማየት ይቻል። ብዙ የሚያከራክሩ የሚያወዛግቡ የጠበቁ ጉዳዮች እንዳሉ እረዳለሁ። እስኪ ምሳሌዎቹን እንግባ። አንዳንዱ ጥናት ሊጠይቅ ይችላል የባህላችን ጉዳይ፣ ግን በመጽሐፎ በዝርዝር ሄዱበት ስላለ አንዳንዶቹን እያነሳን እንመልከት።
አድማጮች፣ ከዶክተር ተስፋዬ ሮበሌ ጋር የጀመርነው ወግ አላበቃም። የሙግት አደረጃጀት፣ ወግ ያለው ክርክር፣ እንዲሁም እውነትና ጥያቄ በሚቀጥሉት ተከታታይ ውይይቶቻችን ውስጥ የሚመለሱ ጭብጦች ይሆናሉ። እንግዳዬን አመስግኜ ወደ ተከታዩ ዝግጅት ልውሰዳችሁ። በዜማ እንሸጋገር። ባልተለየው በዚህ ወቅት ለመሆኑ ምን ይናፍቆታል ቢባሉ ምን ይመልሳሉ? በመግቢያ የወረወርኩት ጥያቄ ነበር። በያላችሁበት ከትንሽ እስከ ትልቁ የየበኩላችሁን አንስታችሁ ጥላችሁ ይሆናል። ከራሳችሁ ምልልስ ያዛችሁም ትኖር ይሆናል። ታዲያ ያን የናፈቀን ነገር ቀላል ይሁን ከባድ፣ ናፍቆት የሚባለው በራሱ ይህ የሚወዱትን ለጊዜው ካጠገብ የሌለን ነገር አሁን የማግኘት ወይም ደግሞ እውን ሆኖ ለማየት የመፈለግ ትኩስ ስሜት ትልቅ መሆኑን እናውቃለን። እንዳለንበት ቦታና ሁኔታ እንደናፍቆቱ ብርታት ይለያይ ይሆናል እንጂ ሁላችንም በየፊናችን የምንናፍቀው ወይንም አብዝተን የናፈቅነው ነገር አይጠፋም። በዚህ በዩናይት ስቴትስና ወረርሽኙ በጠናባቸው አካባቢዎች ብዙዎች ቅድመ ኮቪድ የተለመደና ያን ያዘቦት የምንለውን ህይወት ሊሆን ይችላል የናፈቅነው። የእሁዱ ፕሮግራምህ የዘወትር ተከታታይ ነኝ ያሉን አድማጫችን አስተያየትን ለዚህ የቀረበ ይመስላል። ለምን ያህል ጊዜ እንደሆነ ባላውቅም ጠፍተህ ሰንብተሃል። ራዲዮ መጽሔት ፕሮግራምህም እንዲሁ ያሉኝ አማን የተባሉት እኚሁ የራዲዮ መጽሔት አድማጭ ናቸው። ሰላምና መረጋጋት፣ በሰላም ውሎ የመግባት ዋስትና ማግኘት ፍጹም ተፈጥሯዊ የሆነውን ያህል ዛሬ ግን በእጅጉ የራቀን ይመስላል። ይቀጥላሉ አማን። እኔ ባልኩ መንገድ ነው የምትኖረው ለማለት የሚንደረደረው በርክቷል። ይባስ ብሎ የመኖር ፍቃድ ሰጭና ከልካይ ሊሆን የሚደረደርም አለ። አንዱን አለፈ ብለን ትንፋሽ ውስጥን ሳንጨርስ ሌላ በደል ሌላ ክፋት ብቅ ይላል። የአገሬ ሰው ሊነጋ ሲል ይጨልማል የሚለውን ማመን ፈለግኩ። እንዴት እንደሚሆን ግን በውል ባላውቅም ማብቂያው እንደተቃረበ ሆኖ ይሰማኛል። በግሌ የፕሮግራም ተከታታይ ነኝና ድምፅህን በመስማቴ ደስ ብሎኛል። ይህን ያለንበትን ዓለም የሚመለከተውን ጨምሮ ወደ ተሻለ የሚወስድ መንገድ የሚያሳይ አመዛዛኝ ጋዜጠኛ የሚሹ አሻግሮ ለማየት የሚያግዙ መልከታዎች የሚናፍቁ ብዙ ብርቱ ጉዳዮች አሉንና በጉጉት እንጠብቃለን ሲሉ ደምድመዋል። አማን አድማጫችን አማን ውይይት ለሚያጭረው ሐሳቡና ለመልካም አስተያየቱ አመሰግናለሁ። ሶፊያ የማንና አንድ ቃል የብዕር ስም መሆን አለበት። ሁላችሁንም ለላካችሁልን አስተያየት ምስጋና ይድረሳችሁ። የምስሂቷ ቤተኛችን ሚሚ ከፋለ በአገር ጉዳይ ተሟጋችነታቸው የሚታወቁትን የአንጋፋውን ምሁር የፕሮፌሰር መስፍን ወልደማርያምን ዜና ረፍት ተከትሎ የሕይወትና ስራቸውን በራዲዮ መጽሔት መዘከር አስመልክተሽ የጻፍሽልንንና ድምፅህ መጥፋቱስ በደህና ነው ስላደረሽኝ መልእክትም አመሰግናለሁ። እርግጥ ነው በግል ጉዳይ ሳቢያ ለጥቂት ሳምንታት አልነበርኩም። አሁን ተመልሻለሁ። ሁላችሁንም የተሳተፋችሁ መልእክቶቻችሁን ያደረሳችሁን በሙሉ አመሰግናለሁ። እግዜር ይስጥልኝ። ኮቪድ-19 የጥበብ ቤቶችን በሮች ገርበብ ባደረገባቸው በእነኚህ ያልተለመዱ ወራት የጥበብና የጥበበኞቹ ውጣ ምን ነበር? በጣም አመሰግናለሁ ለተጫወቱልን ክራር። በክራር መጀመር ግሩም ነው። ድምፃዊ ወይም ሙዚቀኛ ያመጣው ሊመስል ይችላል ለአድማጮቻችን። ይሄ ክራር መኖሩ ወዲሁም ደግሞ የኪነ ጥበብ ሰው ጋብዘህ አንቱ እንዳትል ብለው ሊጠብቁኝ ይችላሉ። ዶክተር ሄራን ሰረቀ ብርሃን በድጋሚ እንኳን ወደ ራዲዮ መጽሔት ወደ ዝግጅት ክፍላችን ብቅ አሉ። በስልኩ መስመር በርቀትም ቢሆን መልሰን ተገናኝተናል ከብዙ ጊዜ በኋላ። እንኳን ደህና መጡ።
እንኳን ደህና ጠበከኛሉ ላል የስነ ጥበብ ፍቅርና ጉዟችን ተመሳሳይ ነው። ብዙ ዘመን ወዳጄ ጓደኛዬ ነህ። መልሰን ደግሞ አሁን እዚህ ጋር መገናኘታችን በጣም ደስ የሚል ነው። ለግብዣው አመሰግናለሁ።
ብዙዎች በቤት ውስጥ ባሉበት ዓለም ጠየም ባለ ስሜት ውስጥ እያለፈች ባለበት ቦታ ነው ልብ የሚከረኩር የክራር ድምፅ። ምናልባትም ስለ ሙዚቃ ብቻ ሊመስል ይችላል። በዚህ በዋሽንግተን ዲሲ መንግስታዊ አስተዳደር ውስጥ እርስዎ የሚሰሩበት መስሪያ ቤትን ስራ፣ በዚህ በኮቪድ ዘመን ደግሞ በአካባቢው ስነ ጥበብን የሚመለከቱ መስሪያ ቤትን የሚመለከቱ ስራዎች በምን መልኩ አሉ? እንዲሁም ወደኋላ እንመለስና የገዛ ልምዶን አንቱ እያልኩ መቀጠሌ እንግዲህ ኃላፊነቱና ስራው ያመጣው መሆኑን አድማጮች ከዛ አንጻር እንዲረዱ ተስፋ አደርጋለሁ። ዶክተር ሄራን እስኪ በትውውቁ እንጀምር። ማን እንደሆኑ የገለጽኩትን ያህል ዋሽንግተን ዲሲ ብያለሁ። የሚሰሩትን ስራ መስሪያ ቤትን
ስራዎቻችሁን ቀስ እያልንም ደግሞ በዚህ ሰዓት ምን ቀለም እንዳለው ለአድማጮች እናስተዋውቅ።
በጣም በጣም አመሰግናለሁ አሉላ፣ ስለ ስነ ጥበብ ስለ ኪነ ጥበብ ያለህን ፍቅር በዚህ መንገድ እየተከታተልክ መቀጠል ደግሞ ሌላ ትልቅ ስጦታ ነው ለእኛ ሁላችንም። በዚህ አመሰግናለሁ። እኔ ያለሁበት መስሪያ ቤት የዲሲ ዲሲ ስቴት ስላልሆነ እንደ ዲስትሪክት ስለሆነ የሚቆጠረው የዲሲ ኮሚሽን ኦን አርትስ ኤንድ ሂውማኒቲስ ይባላል በእንግሊዝኛ። በቋሚነት ለስነ ጥበብ የገንዘብ ግራንት የሚሰጥ ነው መስሪያ ቤቱ። በተጨማሪ ደግሞ ፕሮግራሞች ያዘጋጃል፣ የስነ ጥበብ ትምህርት ፖሊሲ ላይ ይሰራል እና በሎካልም በስቴትም ደረጃ እንዲሁም በብሔራዊ ደረጃ አሜሪካ ውስጥ ላለ እንደ ዋና እንግዲህ በእንግሊዝኛ ስቴት አርትስ ኤጀንሲ ነው የሚባለው። የዲሲ ስቴት አርትስ ኤጀንሲ ነው ይሄ። በቦርድ ይመራል። ቦርዱ 18 የሚሆኑ ሰዎች ናቸው። መስሪያ ቤቱ ራሱ ደግሞ ወደ 35 ያህል ሰራተኛ ያለው ነው እና በአብዛኛው ከስነ ጥበብ ጋር በተያያዘ ምንም ነገር ላይ ይሄ መስሪያ ቤት አንድ እጅ አለው። ወይ ገንዘብ ማበርከት፣ ወይ ፕሮግራሞች በመምራት፣ ወይ ፖሊሲ ላይ በመሳተፍ 51 ወይ 52ኛ ዓመቱን ይዟል አሁን መስሪያ ቤቱ ከተጀመረ። የቆየ መስሪያ ቤት ነው
የምናወራው። ምናልባት በኢትዮጵያ ለማነጻጸር ምሳሌ የሚሆን የለንም። ለስነ ጥበብ ማበብ የቆመ የስነ ጥበብ ሙያ ውስጥ የተሰማሩ ግለሰቦች ድርጅቶችን በቀጥታ በገንዘብ ጭምር የሚረዳ መንግስታዊ ድርጅት ነው። ሌሎች ስራዎቻቸውን መልከት አድርጌያለሁ። ህብረተሰቡ ዘንድ ጥበብ ቦታ እንዲያገኝ ወቅት እየጠበቁ የሚዘጋጁ የተለያዩ ዝግጅቶችን ማስተባበሩን ጨምሮ ትሰራላችሁ። ዋሽንግተን በዩናይት ስቴትስ ምናልባትም ከኒውዮርክ ቀጥሎ ትልቁ የጥበብ መናኸሪያ ነው ማለት ይቻላል። በጣም ትልልቅ ገናና ድርጅቶች አሉ። ሼክስፒር ቲያትርን የመሰሉ ቁጥር ስፍር የሌላቸው የስነ ስዕል ሙያ ባለሙያዎች ያሉባቸው ብዙ መስክ ነው እና ዶክተር ሄራን ያለንበት ዓለም በተለየ ድባብ ውስጥ እያለፈ ያለበት ጊዜ ነው። የትኛውም የዓለም ጫፍ በኮቪድ-19 ፈተናዎች ማንም አልተገላገለም። ተስፋ የሚደረግባቸው መንገዶች ቢኖሩ አሁንም አብዛኞቻችን ከቤታችን እየሰራንበት ያለ ነው። ሁለተኛ ዙር ኮቪድ ከፍ ያለ ጉዳት ያደርስ ይሆናል እንዴት እንለፈው የሚባል የሚሰጋበት ነው። እንዲህ ባለበት ጊዜ ውስጥ በአንድ ወገን ስነ ጥበብ ሰዎች በውጥረት ውስጥ በሚያልፉበት ጊዜ ትልቅ ፋይዳ አለው እና ህይወትን ከከበደ ፈተና ለመታደግም የተሻለ ጊዜ ለማሳለፍም ትልቅ ፋይዳ አለው። በአንጻሩ ደግሞ ኮቪድ ያንን የማይፈቅድ ነው። የአደባባይ ነገሮችን የከለከለበት፣ ብዙ ዝግጅቶች የማይካሄዱበት ነው። ይሁንና በዚህ ውስጥም ስራችሁን ጠባይ ቅድም ጠቆም አድርገዋል። በዚህ የኮቪድ ጊዜ ግን ምን አይነት ነገሮች እየሆኑ ነው? ስራዎች ጨርሶ ቆሙ ላይ ነው ያለው አገር ምን እየሆነ ነው? ስነ ጥበብ ባለሙያዎች ምን እያደረጉ ነው? እንዴት እየኖሩ ነው?
የስነ ጥበብ ባለሙያዎች ልዩ ልዩ አይነት ኮቪድ በልዩ ልዩ መንገድ ነው የቀየሰው ህይወታቸውን። የቲያትር ባለሙያዎች አብዛኞቹ በቲያትር ቤት ወይ በመድረክ የመድረክ ስራ የሚሰሩ ቦታዎች በጣም በከባዱ ተመተዋል። ይሄ ማለት እንግዲህ ቲያትር ቤቶቹ ራሳቸው ገቢ ማጣት፣ ከዚያ ደግሞ ቲያትር ሰራተኞች የመብራት ስራ የሚሰሩ፣ የመድረክ ዝግጅት የሚሰሩ፣ የአልባሳት ስራ የሚሰሩ በዚህ ሀገር እንግዲህ ጊግ ኢኮኖሚ ይባላል። ይሄ በአጫጭር ስራ የሚተዳደሩ የስነ ጥበብ አጋዥ የሆነ በዙሪያው የሚካሄድ ይሄ ስል ደግሞ ትንሽ ስራ አይደለም በዚህ ሀገር ደረጃ። ለምሳሌ ሼክስፒር ቲያትር ቅድም የጠቀስ ነው አንድ የመድረክ ትይዩ እና የመድረክ ሲነሪ እና ሴታፕ ሲሰራ ለአንድ ቲያትር ሲሰሩ ከአንድ ሚሊዮን ብር ያነሰ አያወጡም። አንዴ ለአንድ ቲያትር ለአንድ ፕሮዳክሽን ከዛ በኋላ ይጣላል። ያ እና በጣም
አይደለም ከታየ በኋላ የተወሰነ ጊዜ በኋላ ይቀራል። ሌላ
ከታየ በኋላ እንደገና የሚጠቀሙት አይሆንም። ለአንድ ቲያትር የሚፈጠር ነገር ነው ያ ሁሉም ነገር፣ ዲዛይኑም፣ መብራቱም ስራ እና እንዳለ ስቴጁ ላይ የሚመጣው ነገር በሙሉ ለአንድ ጉዳይ ነው የሚሰራው። ብዙ ባለሙያዎችን ያሳትፋል፣ በጣም ብዙ ብር ይወጣበታል። እና እነሱ ሁሉ ናቸው እንግዲህ ቲያትር ቤት ተዘጋ ሲባል ያ ሁሉ ሰው ነው በዛ ጉዳይ የሚመጣው። ሙዚቀኞች ለምሳሌ ከተማ ውስጥ ያሉ አብዛኞቹ ሙዚቃ ሙሉ ለሙሉ በቲያትር ቤት የማያሳዩ ከሆነ ደግሞ የሙዚቃ ላይቭ ሙዚቃ የሚያሳዩበት ቦታዎች አሉ። የምግብ ቤቶች ወይ የጃዝ ክለቦች ወይ እንዲህ የሆኑት አልነበሩ። አብዛኞቹ አልቻሉም፣ ተዘግተዋል። ሙዚቀኞቹም እንደዚሁ ቤት መዋል ግድ ሆኖባቸዋል። የተወሰኑት በፌስቡክ ላይቭ ስትሪም እያደረጉ አንዳንድ ሶሻል ማህበራዊ ሚዲያ ፕላትፎርሞች ሙዚቃ የማቅረብ መንገድ እየተጠቀሙ ትንሽ ገቢ ማንቀሳቀስ ችለዋል፣ ማስገባት ችለዋል። ሰዓሊያን እና የጽሁፍ ስራ የሚሰሩ ያው ስቱዲዮዎቻቸው ካልተዘጉ፣ የግል ስቱዲዮ ካላቸው የመጽሐፍና የስዕል ስራ ሞር ኦር ለስ መቀጠል ችለዋል። ሌላው ምንም እንደውም በተሻለ መንገድ እየተንቀሳቀሰ ያየሁት እኔ ይሄ የፐብሊክ አርት የሚባለው ዘርፍ ነው። ይሄ እንግዲህ በየሰፈር በየቦታዎች በየህዝብ የሚገናኝበት ወይ ህዝብ የሚያልፍበት ቦታዎች ላይ የሚሰሩ የስዕል ዝግጅቶች ሁል ጊዜም ቋሚ ሆነው የሚሰሩ ናቸው። ከከተማው ኮንስትራክሽን ጋር የፐብሊክ አርት ለምሳሌ የግርግዳ ሚውራል ስዕሎች እኛ ራሳችን 2-3 አሰራን አሁን ባለፈው በዚሁ በኮቪድ ዘመን። የተወሰኑ አርቲስቶች ናቸው የሚሰሩት፣ ግን አብረው አንድ ለምሳሌ የሴቶችን የመቶኛ ዓመት የመምረጥ መቻላቸውን በማስመልከት ሰፍሬጅ እንትን ፈቃድ የመምረጥ ፈቃድ አገኙ የተባለበት መቶኛ ዓመት ስለሆነ ይሄንኛው 3 ሴት አርቲስቶች አሁን ያለፈው ሳምንት የተመረቀ 3 ሴት አርቲስቶች አንድ ትልቅ ግርግዳ ሚውራል ስዕል ሰርተው አደረሱ። ስለዚህ ውጪ የሚሰራ እስከሆነ ድረስ ስካልፕቸርም ወይ ልዩ ልዩ የአርት እንትኖች እየተሰሩ ነው። ውጪ
በተለይ ግለሰቦች የሚሰሩት ነው። ከሰዎች ጋራ ብዙ ግንኙነት አይኖራቸውም።
ውጪ ነው። ውጪ ነው። አርቲስቶቹ እርግጥ ተወዳድረው ምን ብለው ነው እዛ የሚደርሱት? ዝም ብሎ የሚደረግ ነገር አይደለም። ብዙ ውድድር አልፈው ነው እዛ የሚደርሱት። እና የእኛ መስሪያ ቤት ከተማ ውስጥ ለሚሰሩ እንዲህ አይነት ስራዎች ደግሞ ይሄንን ስልህ ደግሞ በጣም ብዙ ጥናት ይደረጋል። ዝም ብሎ አንድ ቦታ እዛ ጋር ግርግዳ ላይ ይሰራ አይደለም። ብዙ የአካባቢውን ተሳትፎ አንድ ሰዓሊ አንድ የፐብሊክ አርት ሰዓሊ ይሄንን ስዕል ልሰራ ነው ብሎ ሲነሳ የአካባቢውን የቀበሌውን የመንደሩን የምኑን ብዙ ደረጃ ተሳትፎና አዎንታ እሺ ማለታቸው ይጠየቃል። እና ብዙ እንትን ይሄ የፈቃዶች ማውጣት አለበት። ብዙ የህብረተሰቡ የአካባቢው የዛ ብሔር የዛ ኮሚዩኒቲ እንትን ያስፈልጋል፣ እሺ ማለት ያስፈልጋል። ህንፃውንም ህንፃ ላይ ከሆነ የሚሰራው ለምሳሌ የህንፃውም ኃላፊ እሺ ማለት አለበት። እንዲህ እንዲህ እያለ ብዙ አንድ ሰዓሊ ይህንን ፕሮጀክት ሰራለሁ ሲል እንደ መወዳደሪያ ማመልከቻ የሚያቀርበው ነገር ብዙ ነገር አለው በውስጡ። እኛ ደግሞ እንዲህ አይነት የከተማውን የፐብሊክ አርት እንሰራለን ወይ ደግሞ ፈንዲንግ እናቀርባለን የምንል ደግሞ በከተማ አርኪቴክት ከተማ ፕላነር እናስጠናለን። ለምሳሌ አሁን የአምስት ዓመት ፕላን ለማስወጣት እያጠናን ነው። እና እነዚህ ሰዎች እነሱም ተወዳድረው ጨረታ ገብተው ምን ብለው ነው የሚቀጠሩት። ግን አሁን ለምሳሌ ትልቁ ነገር እዚህ መወራት ያለበት ነገር አሉላ፣ ለምሳሌ እዚህ ከተማ ዋሽንግተን ዲሲ ፌዴራል ከተማም በመሆኑ የአገሩም ዋና ከተማ በመሆኑ ብዙ የታሪክ የያዙ ታሪክ አዘል የሆኑ በጣም ደግሞ ለጥቁር መብትና ለጥቁር ታሪክ ጥሩ ትውስታ የሌላቸው ሁሉ ብዙ ስታቹዎች አሉ ከተማ ውስጥ። እና በዚህ ጊዜ ፐብሊክ አርት ምን ማለት እንደሆነ በጣም ማሰብ ያለብን ጊዜ ነው። ስለዚህ እነዚህን ሁሉ ነገሮች የማሰብ ፖሊሲው ምን ይመስላል? ወደፊት ምንድን ነው የሚፈለገው? ማን ናቸው አርቲስቶቹ የሚሳተፉት እዚህ ላይ? የማን ድምፅ የማን የታሪክ ዘርፍ ነው የሚታየው በከተማው ውስጥ የሚለው ላይ ብዙ ንግግር እና ብዙ ውይይት ይደረግበታል።
አድማጮች፣ ከዶክተር ሄራን ሰረቀ ብርሃንም ጋር የጀመርነው ወግ አልተቋጨም። በግል ህይወታቸው ቀደም ሲል በሰሯቸው ስራዎች ጉዳይ ዙሪያ ሰፊ ውይይት አድርገናል። ተከታዩን በሌላ ፕሮግራም አቀርባለሁ። የሁለቱንም እንግዶችን ሙሉ ዝግጅቶችም ሙሉ ምልልሶችንም በድረገጻችን ላይ እናኖራለን። ለአሁኑ ዶክተር ሄራን ሰረቀ ብርሃንን ለጊዜያቸው አመሰግናለሁ። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። የንጉሴ አክሊሉ መስኮት ሲከፈት ንጉሴ አክሊሉ የኮቪድ ሰሞናት ትዝብቱንና እንዲሁም የባለሳምንት ገጣሚውን ይዞ ብቅ ይላል።
ወይ ጉድ! በኮቪድ ርቀት ጠብቆ አለመሄድ፣ አብሶ ተቀራርቦ መጓዝ፣ በኮሮና ለመያዝ ምቹ ነው አሉ ለኮቪድ። ወይ ጉድ! እሁድ እድርም ቀረ በኮቪድ። በስፋት መደገስ በኔ ሞት ብሎ መጎራረስ፣ ሰርጎ ልጅ መዳር ማብዛት የሞት ተስካር፣ ከአንድ ጽዋ መጎንጨት ችርስ ብሎ ማጋጨት፣ ልስፈን ብሎ ማፏጨት፣ እጅን ዘርግቶ መጨበጥ፣ ጠጋጠጋ በሉ ብሎ መቀመጥ፣ ራስን ለኮቪድ ማጋለጥ። ስለሆነ ጠንቀቅ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ፣ መመሪያን ጠብቆ ከጤና ጋር መዝለቅ። አድማጮቼ፣ የዛሬ እንግዳዬ ትዕግስት ትባላለች። በሙያዋ መሐንዲስ ናት፣ ኢንጂነር። ወዲህ ባለቅኔ ገጣሚ፣ ሰምና ወርቅ ተርጓሚ፣ በጽዋ ማህበር ታዳሚ፣ በየአብያተ ክርስቲያናቱ ያሉትን የሰንበቴ ማህበራት አይታ ኖሮ ማን ነው ባለ ሳምንት ትለናለች ትዕግስት።
ባለ ሳምንት ማን ነው? ባለ ሳምንት የእናታችን ወዳጅ፣ ጽዋ የሚያሰናዳ ዝክሩን የሚያበጃጅ። ማን ነው ባለ ተራ? እኔ ነኝ ይበለኝ በኩራት ሳይፈራ፣ ጠብቆቱን ያዝ ቃል ኪዳኑን ይዝራ። ማን ነው ባለ ተራ? የምንጠጣው ጽዋ ምንደግሰው ማይበር፣ ማዕረግ ያለው ነው ከልጅ ልጅ የሚዘከር። መነሻው ሩቅ ነው ጫፍ የሌለው አልፋ፣ መነመነ ሲባል እንደ ምድር የሚሰፋ። መሶቡ ሲሟረት ሲወራበት ማጣት፣ አጥግቦ የሚመልስ አስር ገበያ ወጣት። አስር ገበያ ህዝብ ሳይቆጠር ህፃን፣ ሳትቆጠር አንስት፣ የላቸው ተብሎ የከረረ መዳፍ፣ የጨከነ አንጀት። እኛ አያ ሙሴ ማዕዱ ሲያበቃ፣ ስሀ አልባ ድግስ ስሙሩ ሰደቃ፣ እንደ ወግ ባህሉ ስብሐት ሊያደርሱ፣ ከጥጋብ ሰገነት በኩራት ተነሱ። ስብሐት ለዛብላአነ ዘንተ ህብስተ ወለዛስቴነ ዘንተ ጽዋ። ስብሐት ወትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ተብሎ ሲጨረስ ደጋሽ ተባለለት፣ ዳቦ አላረረ ማዕዱ አብይ ነው ያው ህብስተ መና። ጠላው አልቀጠነ ከመወይነ ቃና፣ ሁሉ ሙሉ ሙሉ ይመስላል የመልአክ፣ ጎደሎ የሌለው የተሰፋ በልክ። ከወዲያ ጥግማ ባልጠገበ አንጀት፣ በተጣቃ ምስል በተገለለ ፊት፣ ከጠላው ጸብ የለን ከምግብ ከማዕዱ፣ ከሙሴ ነው እንጂ ከሚያስተናግዱ። ቀን ያልፋል ጽዋው ዞሮ ይደርሳል፣ ዛሬ ከበላ ነው የታዘብ ነው ተርፏል። ግድ የለም ይደርሳል እያለ ይዝታል፣ ተመስገንን ትቷል። ማን ነው ባለ ሳምንት? ኢትዮጵያዊቱ ልጅ ፍቅር የሚያሰናዳ አንድነት የሚያበጃጅ። ያጎንበስ ይመረቅ በርከክ ይበል ቀድሞ፣ መክበር ነውና እንዲህ የአባት ጉልበት ስሞ። እንዴ እንደወደክ አንተን ያለ ጠላት ሀገርህን ያየ በክፉ አታየት ላይነሳ ይውደቅ መሬት ደግማ ትክዳው የሚሸሸግበት ማረፊያ ታሳጣው። ማን ነው ባለ ሳምንት ያስጠምድ በ18 ቄጤማውን ይጎዝጉዘው ተስፋ ስንቁን ያዘው ያገኛትን በደንብ አጥንት በትንሳኤው ደግሞ ያት። ማን ነው ባለ ሳምንት የምንጠጣው ጽዋ ምን ደግሰው ማይበር ማዕረግ ስላለው ከልጅ ልጅ የሚዘከር ሊከብር የወደደ ቀድሞ ይችን ያክብር።
አመሰግናለሁ ኢንጂነር ትግስት ጉክሳ። የዛሬ 15 ቀን በሌላ ዝግጅት እንገናኝ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ጊዜያችንን በሚመስሉ በሚያነጋግሩ ምናልባትም ብዙ ጥያቄዎችን የሚያጭሩትን ጨምሮ በያላችሁበት የምትታዘቧቸውን የህይወትን ወደፊት አቅጣጫዎች አስመልክቶ ሀሳብ አለኝ ባጋራ ፈቅዳለሁ የምትሏቸውን ለራዲዮ መጽሔት ብላችሁ ጻፋችሁልን እናስተናግዳለን። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን
የስንብቱን ዜማ ጀመር አድርገናል። አድማጮች በዚሁ እንሰናበታለን። ለዛሬ ፕሮግራማችንን ስለከታተላችሁ እናመሰግናለን። ስለ ህይወት በሚያነጋግሩ በሚያወያዩ የሌላውን የተለየ ገጽታ እንድናይ በሚያግዙ ሀሳቦች ላይ ተከታታይ ውይይቶችንና ፕሮግራሞችን እናቀርባለን። ለዛሬ ያዘጋጀነውንም በዚሁ ማብቃታችን ነው። የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበት። ሰላም፣ ደህና ደሩ።
የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 8 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ ሰለሞን አባተ ነኝ አብሬያችሁ የምቆየው። የኢትዮጵያ ሕዝብ ቁጥር በመጪዎቹ 30 ዓመታት ውስጥ